ይሄ ሳይንስ ኢን 5 ሚኒትስ ነው ከእናንተ ጋር መገኘው አብርሃም መንግስቱ ማይንስ ፖድካስት ላይ ሆስት ነው ከሚሰሩ ሰዎች መካከል አንዱ ነኝ። ዛሬ አመጣውላችሁ ባሉ በማስመልከት እንዴት የኢትዮጵያ አዲስ አመትና ወይም የእንቁጣጣሽ ባህል ታሪክ እንደመጣ ነው ንግስተ ሰባ ማን እንደነበረች ለምንና እንዴት ወደ እስራኤል እንደሄደች እንዴት እንደፈተነችው ልጅም እንደወለዱ እና እንዴት ያኛው ደግሞ ኢትዮጵያ ላይ ሰሎሞኒክ ዳይነስቲ እንደጀመረ ነው ማስረዳችሁ ማለት ነው። ስለሆነ እንጀምረው። አንደኛ ጥያቄ አይምራችሁ ስ ሊመጣ የሚገባው ንግስተ ሰባ ማን ነበረች ብሎ ካሰባችሁ ንግስተ ሰባ ወይም ማክዳ ኢትዮጵያዊ ስሟ ነው። ያው ሰባ የሚሏት ሳውዝ አረባዊ ስለነበረች ነው። ኩዊን ሺባ ትባላለች። በተለያዩ ታሪኮች ላይ ተገልጻለች። በዕብራይስጥ፣ በእስላማዊ ጽሁፎች ላይ፣ በክርስቲያናዊ፣ በሌሎችም ትገኛለች። እንደ አርማይክ ላይ ማለት ነው። የተለያዩ ምስሎች ወይም ገጽታ ቢሰጣትም ጥቁር እንደሆነች በነበረችበት የዘር ግንድ ጥናት ተረጋግጧል። ያ ማለት ከደቡብ አረብ እንደሆነች የተረጋገጠ ነው። አብዛኞቹ ታሪኮች እንደሚያሳዩት ከሆነ ኢትዮጵያዊ እንደሆነች ይናገራሉ። ኢትዮጵያ ደግሞ በንዛት ሰዓት በንግድ ስራ የተዋጣላት ወይም በጣም በንግድ ስራ የገባች ስለነበረች ያኛው ከሰለሞን ጋር እንድትገናኝ ካደረጓት ምክንያት ውስጥ የሚጠረጠሩት ናቸው። አብዛኛው ጊዜ በስዕልና በፊልም እንዲሁም በአንዳንድ ታሪኮች ላይ እንደ ነጭ ይመስሏታል። በተለይ ሚዲቭል ጊዜ የተሳሉ ስዕሎችን ወይም አርቶች ምናምን እንደዚህ ካያችሁ ጽሁፎች ላይ በነጭ ነው የምትመሰለው። ይህም ግን በጣም የተሳሳተ እና በዘረኝነት ወይም በጥቁር ጥላቻ ውጤት የሆነ ነገር ነው ማለት ነው። ሁለተኛ ደግሞ ለምንና እንዴት ወደ ሰለሞን ሄደች የሚለው ጥያቄ ይሆናል። የተለያዩ ሀሳቦች ቢኖሯቸውም ታሪኮች እና አፈ ታሪኮች ሶስቶቹን ግን እነግራቸዋለሁ። አንደኛው በቀላል ወይም ሁላችንም የምናውቀው የሰለሞን ጥበብ ሰምታ እንዴት ጥበበኛ እንደሆነ ወይም ዋይዝ መሆኑን ለማረጋገጥ እሱ ትጓዛለች። ሁለተኛው ደግሞ ትንሽ ዲቴይልድ ወይም ስፔሲፊክ የሆነ ነው። ሰለሞንም የእግዚአብሔርን መቅደስ ለመስራት እየሞከረ ስለነበር የሚያስፈልጉትን ነገሮች ለማሟላት ከብዙ ነጋዴዎች ጋር ግንኙነት እንደነበረው ይናገራል። ይህንንም በመስማት ንግስተ ሳባ ወይም ማክዳ ታምሪን የተባለ ነጋዴ ወደ እርሱ ትልካለች። እርሱም የሚገርምና የሚያስደንቅ ሰው እንደሆነ፣ አስተዋይና ጥበበኛም እንደሆነ ይነግራታል። እርሷም ደግሞ ይህንን ለማረጋገጥ ወደ እርሱ ትሄዳለች ማለት ነው። ወደ እርሱም ስትሄድ በግመል ጀርባ እየተጓዘች እንደደረሰች ይነገራል። ስትደርስም የተለያዩ ስጦታዎችን ወስዳ እንደነበረ ይናገራል። እነርሱም መካከል ወደ 4.5 ታን የሚሆን ወይም ከሶስት መኪኖች አቨሬጅ መኪኖች ክብደት ድምር ክብደት በላይ የሆነ ወርቅ ይዛለት እንደሄደች፣ የተለያዩ ማዕድናት እንደ ሰጲር፣ ያስቢድ፣ ያክንት፣ መብሊስ፣ እንቁ የመሳሰሉትን እንደወሰደችለት ደግሞ የሚለዩና በጣም ገራሚ የሆኑ ቅመሞችን እንደወሰደችለት ይናገራል ማለት ነው። ሶስተኛው ግን የሚለየው እንደ ንግስተ ሰባ አልተጻፈችም። ይሄ ማለት አብዛኛው በእስላሚክ እና በአርማይክ ጽሁፎች ላይ ያለች እቺ ቢልኩስ የምትባል ሴት አለች። እቺ በፊልም ካራክተር ላይ ሆና ትሰርታለች ካያቸው አሜሪካን ጋድስ ላይ ጥቁር ሴቷ ቢልኩስ የምትባለው ማለት ነው። እሷን አስመስሉን ይሰሯት እና ሰለሞን ቢልኩስ እና ሰዎቿ ፀሐይ እንደሚያመልኩ በሰማ ወቅት ደብዳቤ ይጽፍላታል። ያን ደብዳቤ ሲደርሳት ደግሞ እሷ በወርቅና ሌሎች ስጦታዎች ትመልስለታለች። እሱም አልቀበል ሲላት እርሷ ደግሞ በአካል ትሄዳለች ወደሱ። ከዛም ታሪኩን ደግሞ ይበልጥ ወደኋላ አስረዳችኋለሁ። ሶስተኛው ደግሞ እንዴት እንደፈተነችው፣ ያ ማለት የሄደችበትን ሀሳብ አብዛኞቹ አይቀያየሩም። አሁን እንደነገርኳችሁ ስትሄድ የተለያዩ እንቁቅልሾችን ጠይቋለች። አንደኛውና ፌመስ የሆነው ምን አለችው? ሰባት ይወጣሉ፣ ዘጠኝም ይገባሉ፣ ሁለቱም ሲያፈሱ አንዱ ግን ይጠጣል አለችው። ሰለሞንም መጽሐፈ ምሳሌ ምዕራፍ 2:6 ላይ አንድ ጥቅስ አለ፣ እሱን ይላታል። እግዚአብሔር ጥበብን ይሰጣልና ካፉም እውቀትና ማስተዋልን ይወጣሉ ይላታል። ከዛም በኋላ መልሱን ሲነግራት ሰባቱ የወር አበባ ቀናቶች ናቸው፣ ዘጠኙ የእርግዝና ወራቶች ናቸው፣ ሁለቱ ወተት የያዙ ጡቶች ናቸው፣ አንዱ ደግሞ ህፃን ይጠጣል። ያ ማለት ሰባቱ ይወጣሉ ስትል ደማቸው ሲፈስ ሴቶቹ ይገባሉ፣ ደግሞ የእርግዝና ወራቶቹ፣ ሁለቱ ያፈሳሉ ወተት የያዙ ጡቶች ናቸው፣ አንዱ ግን ይጠጣል ህፃኑ ማለት ነው። ትቀጥላለች። ሁለተኛም ስትጠይቀው አንድ ሽፋን ወይም ኢንክሎዥር በእንግሊዝኛው ቃል 10 በሮች አሉት አለችው። አንዱ ሲከፈት ዘጠኙ ይዘጋሉ፣ ዘጠኙ ሲከፈቱ አንዱም ይዘጋል አለችው። እርሱም ደግሞ መልሱን ሲነግራት ማህፀን፣ የሰውነት ቀዳዳዎች ወይም ባድሊ ኦርፊስስ የሚባሉ ናቸው በእንግሊዝኛ ቃሉ እና እትብት አላት። እንዴት ካላችሁ ማህፀን ማለት ሽፋኑ ነው፣ ልጁ ያለበት ቦታ። 10 በሮቹ ደግሞ የሰውነት ቀዳዳዎች እንዳልኳቸው ባድሊ ኦርፊስስ ይባላሉ። እንደ አፍንጫ ቀዳዳ፣ አይን፣ አፍ፣ የጆሮ ትቦ ወይም ኢርካናላችን፣ ፊንጢጣ፣ የሽንት ትቦ፣ የሴት ልጅ ብልት፣ የጡት ጫፍ ቀዳዳ፣ የላብ ቀዳዳዎች እና እምብርት ናቸው 10ዎቹ። 9ኙ ሲዘጉ ማለትም የልጁ በማህፀን ውስጥ ሳለ 9ኙን ቀዳዳዎች አይጠቀም፣ ነገር ግን እምብርትን ወይም እትብትን ይጠቀማል ማለት ነው። እትብቱ ግን ይቆረጥና ሲዘጋ ሲወለድ፣ ያ ማለት እምብርቱ ይሰፋል። የዛኔ አንዱ ይዘጋል፣ 9ኙ ቀዳዳዎችን ይጠቀማል። ማየት፣ መስማትና የልጆችን ይጀምራል ማለት ነው። እንደዚህ ሲጠይቀው ይመለሰላት። ሶስተኛ ምን አለችው? በህይወት ሳለ ይንቀሳቀስም ነገር ግን አንገቱ ወይም ጭንቅላቱ ሲቆረጥ ይንቀሳቀሳል አለችው። እሱም ደግሞ ጀልባ ነው አላት። እንዴት ካላችሁ ከእንጨት የተሰራ ጀልባን ካያችሁ እንጨቱ እያለ ወይም ዛፉ እያለ መንቀሳቀስ አይችልም ዛፍ። ነገር ግን ተቆርጦ ጀልባ ከተሰራበት በኋላ ባህር ላይ እንደፈለገ መግዘፍ ይችላል ማለት ነው። ሌላ ከጠየቀችው ጥያቄዎች መካከልና ትንሽ ከበድ ከሚሉ ወደ አማርኛ ትርጓሜ ለማምጣት ከሚያስቸግሩ ከመሬትም የተሰራ ወይም የተፈጠረ ምግቡም የመሬት ፍሬ የሆነ አለችው። ይህም የኩራዝ ክር አላት። እሱ አብዛኛው ዴፊኒሽኖች ወደ ሲመጣ ቢቀያየርም ግን ሀሳቡን ላስረዳችሁ ብል የኩራዝ ክር የሚሰራው ከምንድነው? ከጥጥ ነው ተፈትሎ ማለት ነው። ያ ማለት ከመሬት ይወጣል። ምግቡም የመሬት ፍሬ ነው ትሏለች። ያ ማለት እንደ ምግቡ የሚጠቀሙ እሳቱን ፊውል የሚያደርገው ምንድን ነው? ይለያያል ይሄ ነገር ያን ጊዜ የነበረውና ኮሎኒያል እና ሚዲቭል ታይም ላይ የነበረው ይለያያል። ይህን ለምን ለማለት ፈልጋል ካላችሁ፣ ያው ለምሳሌ አሁን የምንሰራው ከምንድነው ከጄሊ ነው የሚሰራው። ምንድን ይባለው ፔትሮሊየም ጄሊ ማለት ከሱ ነው የሚሰራው። በፊት ደግሞ የሚሰራው ከሞራ ከእንስሳት ሞራ ነበር ኮሎኒያል እና ሚዲቭል ታይሞች ላይ። ከዛ በፊት የነበረው ግን ትንሽ ያስቸግራል፣ ቢዝዋክስ እና የተለያዩ ነገሮች ይላሉ። ያህን ለማለት ነው። አምስተኛው ግን ትንሽ ይሄ የመጽሐፍ ቅዱስ እውቀት የሚጠይቅ ጥያቄ ነበር የጠየቀችው። አባትህ አባቴ ነው፣ እህትህ አያትህ ባለቤትህ ነው፣ ልጄም ነህ እህትም ነኝ አለች። ማን እናት እንደዚህ ይላል ስትለው፣ ጥያቄ ልድገምላችሁ ከፈለጋችሁ፣ አባትህ አባቴ ነው፣ አያትህ ባለቤቴ ነው፣ ልጄም ነህ እህትም ነኝ፣ ማን እናት እንደዚህ ይላል ስትለው፣ ሰለሞንም የሎጥ ሴት ልጆች አለ። ያ ማለት የሎጥ ሴት ልጆች ዋቾች ተደብቀው ሳለ በወይን ጠጅ ያሰክሩትና ከእሱ ጋር ያድራሉ። ስለሆነ ከሱ ጋር አድረው የሚወለደው ልጅ ምን ይሆናል? የእሷ አባት ጋር ስላደረች የልጁም አባት የእሷም አባት ይሆናል። የእሱ አያት ደግሞ ከእሷ ጋር ያደረችው ባለቤት ይሆናል ማለት ነው። ልጇም ግማሽ ልጇም ናት እህቱም ናት ማለት ነው። ወልደዋለች። ደግሞ በግማሽ በአባት ስለሚገናኙ ግማሽ ጂኒያላጅቸው ወይም ዲኤንኤያቸው እህቱም ናት ማለት ነው። ሌሎችም ጠይቀዋለች። እነዚህ በደንብ ስፔሲፊክ ባይሆኑም አሁን ለምሳሌ ሁሉም የሚያውቀው የአበባው እንቆቅልሽ አለ። አሁን ለምሳሌ ሁለት አይዴንቲካል አበባዎችን ይዛለት መጣች እና ለየው ትለዋለች። ሁለቱም ይመሳሰላሉ። ከዛም በኋላ ምን ያደርጋል? መስኮቱን እንዲከፍቱ ያደርጋል። መስኮቱን ሲከፍቱ አንድ ንብ ትመጣና እውነተኛው አበባ ላይ አርፋ ትቀስማለች ማለት ነው። ይሄኛው ነው አንዳንድ ፎክሎሮች እንደሚሉት አበባ እየሾ አይደለም አበባ እየህወ የሚባለው ብለው የሚያነሱት። ሁለተኛው ደግሞ የተገረዙትና ያልተገረዙት ወንዶችን ብላ ጠይቋለች። ይህም እንደዚህ ያለ የሴትና የወንድ እንቆቅልሾች አሉ ብዙ ጠይቋለች። ይህን ካረግ በኋላ ግን እንደሚናገረው ከሆነ ልጅ እንደተጸነሰ ይናገራል። ልጁ ማን ነው ብላችሁ ደግሞ ስትጠይቁ አሁን ሳስረዳችሁ ሳባና ሰለሞን ጋር የቆየችው ለስድስት ወር እንደቆየች ይናገራል። እሷም በቤተ መንግስቱ ስትቀመጥ ምንም ነገር እንዳትሰርቅና በጥበቃ እንደሚያቆያት ነግሯት ነበር። ነገር ግን በመጨረሻውም ቀን ላይ ሰለሞን ሸወዳት። ይህ እንዴት እንዳደረገ እርሱም ቀድሞ በእቃ ወይም በቦል የምንለው እኛ ሾርባ የምንጠጣበት ውሃ ቀርቶ አልጋዋ ስር አስቀመጠላት። እርሷም ደግሞ የበላችው እራት ጨዋማና ቅመም የበዛበት ስለሆነ ጠምቷት ለሊት ትነሳለች። ከውሃም ስጠጣ ድምፅ ይሰማና እሱ ተነስቶ ወደ እሷ ይሄዳል። ከዚያም እሷን ለምን እንደዚህ ታደርጊኛለሽ? ቃልሽን ለምን ታፈርሻለሽ? ይላታል። የዛን ቀን አንድ ላይ ያድራሉ። ካደሩ በኋላ ደግሞ ይወለዳል ያ ልጅ። ልጁን እንደምታውቁት ከሆነ ቀዳማዊ ሚኒሊክ ይሆናል ማለት ነው። እዚህ ጋር አሁን ከቤልኩስ ጋር የሚያገናኝ ቅድም እነግራችኋለሁ ያልኳችሁ ነገር ብትሰሙ፣ ያ ንግስት አባ ድንግል እንደነበረች የሚነገርላት ነበር። ያ ማለት እግሯም ጸጉራማ ነው ተብሎ ይነገራል። ይህም ከቤልኩስ ጋር እንዴት እንደሚያገናኛት ከየን ሰለሞን ጋር ስትሄድ ቤልኩስ የዛኔ የሰለሞን አማካሪ የነበረው ሰው እግሯም ጸጉራም እንደሆነ ይነግረዋል። እናም ከምናረገሱ ከዙፋኑ ዙሪያ በጣም የሚያምር በመስታወት የተሰራ ውሃ መሰል ሰራ፣ እንደዚህ ውሃ የሚመስል ነገር። እዛም እሷ ወደ እሱ ስትጠጋ ልታልፍ ስትል ቀሚሷን ቀና ስታደርግ ጸጉራማ መሆኗን አይቶ ነበር። እና እንዴት ያገናኘዋል ካላችሁ አሁን ከሳባ ጋር ሜቢ እንደሚገናኙ ክሉ መውሰድ የምንችለው ሳባ ድንግል እንደሆነች ከሰማን ያ ማለት እግሯን አትላጭም ማለት ነበር። እግሯን ማትላጨው ከማንም ጋር ስለማታድር ራሷን ግሩም የማድረግ ምክንያት አይኖራትም። ስለሆነ ቤልኩስ እና ሳባ ሊገናኙ ይችላሉ የሚል ሀሳብ እዚህ ጋር ይመጣል ማለት ነው። ካደሩ በኋላም ደግሞ በንጋቱ እሱም የዛኔ ከነጋው የሚያምር የእንቁ ቀለበት ይሰጣታል። እርሷም ወደ ሀገሯ ወደ ኢትዮጵያ ትመልሳለች። የዛኔ ደግሞ ሚኒሊክ ወይም ኢብን አልማሊክ ይባላል። አረብኛ ስሙ ሳውዝ አረቢክ ነበረች ካወቃችሁ። በመንገድ ላይ ተወልደዋለች ማለት ነው። ሚኒሊክ ዘፈርስት ወይም ቀዳማዊ ሚኒሊክ ሲያድግ ቀለበቱን ትሰጠዋለች እና እድሜው 22 ዓመቱ ሲሆን ወደ አባቱ ለመሄድ ይሞክራል። አባቱ ጋር ከደረሰ በኋላ 3 ዓመት ቤተ መንግስት ውስጥ ይቆያል። ከቆየ በኋላ ደግሞ በላስት ናይቱ ላይ ሊመለስ ሲል ታቦቱን ይሰርቃል። ታቦቱን ሰርቆ ደግሞ ሲመጣ በታቦት ውስጥ ሁለቱ የሙሴ በሸክላ የተጻፉ ህጎችን ይዞ ይመጣል ማለት ነው። በዛ ምክንያት ነው እሱ ከመጣ በኋላ የሰለሞን ዘር ሐረግ ወይም ሰሎሞን ዳይነስቲ ተጀመረ የሚባለው። ምክንያቱም በሱ ደም በሰለሞን ደም የተወለደ ስለሆነ ነው። ከዛም በኋላ ደግሞ በቀደመው ኃይለ ስላሴ እንደቆመ ይናገራል ማለት ነው። ይሄኛው አሁን ያልኳችሁ ታቦት ኢትዮጵያ ውስጥ ስቲል አለ ተብሎ የሚታሰበው ለዛ ነው የዛን ሰርቆ ያመጣው ነው። ሜሪ ሌዲ ኦፍ ሜሪ ዛይን የሚባል ቤተክርስቲያን አለ፣ እሱ ውስጥ ነው የተቀመጠው ተብሎ ይታሰባል። የዛን እዛ ውስጥ ያሉት መጽሐፎች እንደሚያሳዩት ከሆነ 500 ዓመት ዴት ባክ ምናምን እንደሚያደርግ ይናገራሉ። ስለሆነ ሜቢ እውነት ሊሆን ይችላል። ለዛም ነው የተደበቀው፣ ያው ነጮች ለመስረቅ ብዙ ጊዜ ስለሞከሩ ነው። ለዛ ነው ደግሞ እንቁጣጣሽ የተባለው ሰለሞን ለእሷ እንቆም ለጣትሽ ብሎ ስለሰጣት ማለት ነው። አመሰግናለሁ።